ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ታህሳስ 6 2017 ዓመተ ምህረት ዝግጅታችን ጀመረ።
በኢትዮጵያ ያለው የኑሮ ውድነትና የማህበረሰቡ ሮሮ
አብዛኛው ሸማች የመንግስት ሰራተኛ ነው፣ አነስተኛ ገቢ ያለው ነው። በኑሮ ውድነቱ በዋጋ ግሽበቱ የተነሳ ከፍተኛ ለሆነ የኢኮኖሚ ማህበራዊ፣ የስነ ልቦናዊ ችግር ተዳርጎ በከፍተኛ መከራና ሰቆቃ ውስጥ ነው ያለው።
የሰማችኋቸው የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ዋና ዳይሬክተር አቶ ቁምላቸው አበበን ነው። ከኑሮ ውድነት ጋር በተያያዘ የሚነሱ ሐሳቦች ላይ ባተኮረው የምሽት ዝግጅታችን ላይ ከሚቀርቡ ዝግጅቶች በአንዱ በኋላ ላይ ወደ እናንተ ይመለሳሉ።
ብርን ትቆጥራለህ፣ ትሰራለህ፣ መልሰህ በትራንስፖርት ታወጣዋለህ።
የዛሬ ዓመት አካባቢ 15 ሺህ ብር የምከፍልበት ቤት 50 ሺህ ብር ነው የገባው።
አሁን ደግሞ ተከታትሎ የሰማችኋቸው ከቤት ክራይና ትራንስፖርት ጋር በተያያዘ እየጨመረ የመጣው የዋጋ ጭማሪ የኑሮ ሁኔታቸውን እየፈተናቸው መሆኑን በተመለከተ የገለጹልን ከአዲስ አበባ ከተማ ነዋሪዎች አስተያየትን ነው።
ሰላም ጤና ይስጥልን ክቡራትና ክቡራን አድማጮች፣ በኢትዮጵያ እየተባባሰ ስለመጣው የኑሮ ውድነትና ከማህበረሰቡ የሚሰሙ ስሞታዎች ላይ ትኩረቱን ያደረገው የዕለተ እሁድ ታህሳስ 8 2017 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ደረጀ ደስታና
አስማማው አየነው ነን። ብርሃን ኃይሉ በቅንብሩ አብራን ታመሻለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ቀደም ብለ ደረጀ እንዳስተዋወቀው መስታወት በምሽቱ በገበያው በቤት ክራይና በትራንስፖርት ያለውን የኑሮ ውድነት ላይ ትኩረት በማድረግ የማህበረሰቡን ቅሬታዎች፣ የባለሙያዎችን ትንታኔዎች እንዲሁም የመንግስትን ምላሾች የያዙ ቅንብሮችን ወደ አድማጮቻችን እናደርሳለን።
ልክ ብለሃል አስማማው። ከዚህ በፊትም የጤናን ሁኔታና የማህበራዊ ሚዲያ አጠቃቀምን በተመለከተ እንደዚሁ በአንድ ጉዳይ ላይ ያተኮረ ዝግጅት በመስታወት ማድረሳችን አድማጮቻችን አይዘነጉትም ብዬ አስባለሁ። ዛሬም ኑሮ ውድነት ላይ ትኩረት ያደረጉ ቅንብሮቻችን እንደተለመደው ዘና ከሚያደርጉ የሙዚቃ ምርጫዎች ጋር ወደ እናንተ ይደርሳሉ። ከዚያ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱን ዜናዎች የማስደምጣችሁ ጽዮን ግርማ ነኝ። ወደ ዱባይ ሊጓዝ የነበረው የኢትዮጵያ አየር መንገድ አውሮፕላን በረራ ከጀመረ ብዙም ሳይቆይ ባጋጠመው የቴክኒክ ችግር ወደ አዲስ አበባ አየር ማረፊያ መመለሱን አየር መንገዱ አስታወቀ። አየር መንገዱ ባወጣው አጭር መግለጫ የበረራ ቁጥሩ ኢቲ 612 የሆነ አውሮፕላን ታህሳስ 5 ቀን 2017 ዓ.ም ወደ ዱባይ ለሚያደርገው በረራ ከአዲስ አበባ ከተነሳ ከ30 ደቂቃ በኋላ ባጋጠመው የቴክኒክ ችግር አዲስ አበባ ተመልሶ ቦሌ ዓለም አቀፍ አየር ማረፊያ በሰላም ማረፉን አስታውቋል። መንገደኞችና የበረራ ሰራተኞች ለጥንቃቄ ሲባል በአስቸኳይ ከአውሮፕላኑ እንዲወርዱ መደረጉንም ገልጿል። በአፍሪካ ግዙፍ የሆነው የኢትዮጵያ አየር መንገድ በተፈጠረው የቴክኒክ ችግር ምክንያት መንገደኞቹ ለደረሰባቸው መጉላላት ይቅርታ ጠይቋል። አውሮፕላኑ ስላጋጠመው የቴክኒክ ችግር ጉዳይና በአውሮፕላኑ ላይ ተሳፍረው የነበሩት መንገደኞቹ ቁጥር በአየር መንገዱ መግለጫ ላይ በዝርዝር አልሰፈረም። ሱዳን ውስጥ በሆስፒታል ላይ በተፈጸመ ጥቃት 9 ሰዎች መገደላቸውን የዓለም የጤና ድርጅት አስታወቀ። በሱዳን ምዕራብ አልፋሽር ከተማ በሚገኘው ዋና ሆስፒታል ላይ በተፈጸመ ጥቃት ታካሚዎችና አስታማሚ ቤተሰቦቻቸውን ጨምሮ 9 ሰዎች ሲገደሉ 20 ሰዎች መቁሰላቸውን የዓለም የጤና ድርጅት አስታውቋል። የድርጅቱ ዳይሬክተር ዶክተር ቴድሮስ አድሃኖም በሱዳን በጤና ተቋማት ላይ የቀጠለው ጥቃት አስከፊ መሆኑን በኤክስ ማህበራዊ ገጻቸው ላይ በማጋራት ሐዘናቸውን ገልጸዋል። ለሁሉም ታካሚዎችና የጤና ባለሙያዎች ጥበቃ እንዲደረግም ጠይቀዋል። በጤና ተቋማትና በአካባቢው የሚደርሱ ጥቃቶች እንዲቆሙ በጽሑፋቸው አሳስበዋል። በሁለቱ ጀነራሎች የፈጥኖ ደራሽ ኃይሉ መሪ ጀነራል መሐመድ ሐምዳን ዳጋሎና የሱዳን አዛዥ ጀነራል አብዱል ፈታህ አልቡርሃን መካከል ከሚያዝያ 2016 ዓ.ም ጀምሮ በተጀመረው ጦርነት ሱዳን እየወደመች ነው። ጦርነቱ በ10 ሺዎች የሚቆጠሩ ሲቪሎችን ህይወት ቀጥፏል። ከ11 ሚሊዮን በላይ ሰዎችን ከቀያቸው አፈናቅሏል። በተጨማሪም ጦርነቱ ምስራቅ አፍሪካዊቷን ሀገር ከቅርብ ዓመታት ወዲህ ለከፋ ሰብአዊ ቀውስ ዳርጓታል። ሰሜናዊ ዳርፉር ዋና ከተማ አልፋሽር ከግንቦት ጀምሮ በፈጥኖ ደራሽ ኃይሉ ከተከበበች በኋላ ቦታው ለንግድና ለእርዳታ አቅርቦት ዝግ ሆኗል። በፈረንሳይ ማዮት ግዛት በሳይክሎን ቺዶ 11 ሰዎች ሞቱ። በህንድ ውቅያኖስ ውስጥ በሚገኘው የፈረንሳይዋ ማዮቲ ደሴት ቺዶ የተባለ የትሮፒካል ሳይክሎን ወይም ከባድ አውሎ ንፋስ የቀላቀለ ማዕበል ባደረሰው ጉዳት ቢያንስ 11 ሰዎች መሞታቸውን የፈረንሳይ ሀገር ውስጥ ጉዳይ ሚኒስቴር ዛሬ እሁድ አስታውቋል። እጅግ ከባድ አውሎ ንፋስ የቀላቀለ ማዕበል ወደ አፍሪካ ምስራቃዊ ባህር ዳርቻ እየተጓዘ መሆኑን የገለጹት የረድኤት ድርጅቶች ሳይክሎኑ ሰሜናዊ ሞዛምቢክ ላይ ከፍተኛ ጉዳት ሊያደርስ እንደሚችል በመግለጽ ያስጠነቀቁ ናቸው። የሟቾች ቁጥር ከ11 በላይ ሊጨምር እንደሚችል የጠቆመው የፈረንሳይ የውስጥ ጉዳይ ሚኒስቴር በማዮቲ የሞቱትና የተጎዱትን ሰዎች ትክክለኛ የቁጥር መረጃ ማግኘት አስቸጋሪ እየሆነ መምጣቱን አስታውቋል። በአካባቢው የሚገኝ ሆስፒታል 9 ሰዎች ከባድ ሁኔታ ላይ መሆናቸውንና 246 ሌሎች መቁሰላቸውንም ሚኒስቴር መስሪያ ቤቱ ጨምሮ ገልጿል። በመጨረሻም ዲሞክራቲክ ሪፐብሊክ ኮንጎና ሩዋንዳ የሰላም ድርድር ተሰረዘ። የሩዋንዳና የዲሞክራቲክ ሪፐብሊክ ኮንጎ መሪዎች በዲሞክራቲክ ሪፐብሊክ ምስራቃዊ ኮንጎ የቀጠለውን ግጭት ለማስቆም ዛሬ እሁድ ሊያደርጉት የነበረውን ድርድር መቋረጡን ባለስልጣናት ተናገሩ። እንደ አውሮፓውያን አቆጣጠር ከ2021 ዓ.ም ጀምሮ በሩዋንዳ የሚደገፈው አማጺ ሚሊሻ የምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ግዛቶችን ከተቆጣጠረ በኋላ በሺዎች የሚቆጠሩ ሰዎች ከቀያቸው በመፈናቀላቸው በአካባቢው ከፍተኛ ሰብአዊ ቀውስ ደርሷል። በሁለቱ ሀገራት መሪዎች መካከል በአፍሪካ ህብረት አስታራቂነት በአንጎላ ፕሬዚዳንት ጆአዎ ሎሬንሶ አሸማጋይነት በመካሄድ ላይ የነበረው የድርድር ሂደት ግጭቱን ለማቆም ከፍተኛ ሚና ይኖረዋል በሚል ተስፋ ተጥሎበት የቆየ ቢሆንም ዛሬ ከቀትር በኋላ የአንጎላ የሚዲያ ጽህፈት ቤት ኃላፊ ድርድሩ እንደማይቀጥል አስታውቋል። ከተጠበቀው በተቃራኒ ሆኗል። ድርድሩ ዛሬ አይካሄድም ሲሉ የሚዲያ ኃላፊው ማሪዮ ጆርግ ለጋዜጠኞች ተናግረዋል። አድማጮች፣ ለዜናው የተመደበው ጊዜ በዚሁ አበቃ። ከቀሪ የመስታወት ዝግጅቶቻችን ጋር አብራችሁን ቆዩ።
ከዓለም አቀፍ ዜናዎች ተመልሰናል። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ታህሳስ 6/2017 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
ደረጀ፣ ዝግጅታችን እንደተለመደው እንግዲህ በሙዚቃ ነው የምንጀምረው። የፍቅር አዲስ ተወዳጅ ሙዚቃዎች መካከል ሞቅ ያለውን አልሞትም የሚለውን ብንጋብዝ?
ጥሩ፣ ሁላችንም በሙዚቃው ዘና ብለን መልሰን እንገናኛለን። ከመስታወት ጋር መልካም ቆይታ አድርጉ። ፍቅር አዲስ አልሞትም ይቀጥላል።
ፍቅር አዲስን ዜማ ነው ሰምተን የተመለስነው። አድማጮቻችን ዘና እንዳላችሁበትም ተስፋ እናደርጋለን። ደረጃውን ወደ መጀመሪያው ምሽቱ መሰናዳችን እንለፍ አይደል?
አዎ፣ የመጀመሪያው መሰናዳዋችን የኑሮ ውድነቱና የኢትዮጵያ የገበያ ስርዓትን ይመለከታል።
በኢትዮጵያ ህገወጥ ነጋዴዎችና ደላሎች ሸማቹ ማህበረሰብ ለተባባሰው የኑሮ ውድነት ዳርገውታል ሲሉ የሸማች መብት ተቆርቋሪ ማህበራትና የህዝብ ተወካዮች ምክር ቤት አባላት ይከሳሉ። ነጋዴዎች በበኩላቸው መንግስት ግብርን ጨምሮ ህጋዊ ነጋዴዎች ላይ የሚያደርሰው ጫና በርቷል ሲሉ ቅሬታቸውን ያሰማሉ።
በአዲስ አበባ ዩኒቨርሲቲ ንግድ ስራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ ደግሞ ለተፈጠረው የዋጋ ንረት አንዱ ምክንያት የዘመነ የንግድ ስርዓት መፍጠር አለመቻሉ መሆኑን ይናገራሉ። በኢትዮጵያ አሁን ያለው የሸቀጦች የዋጋ ንረት 19 በመቶ እንደሆነ የሚገልጸው መንግስት በበኩሉ የዋጋ ንረትን ለማረጋጋት እየሰራው ነው ሲል ይገልጻል። አስማማው በዚህ ጉዳይ ላይ ያዘጋጀው ዘገባ እንግዲህ እንደሚከተለው ይቀርባል።
የምግብ ሸቀጦችን ጨምሮ በአገር ውስጥ በሚመረቱም ሆነ ከውጭ በሚገቡ ምርቶች ላይ በየጊዜው የሚጨመረው ዋጋ እንዳማረራቸው የአሜሪካ ድምጽ በተለያየ ጊዜ ያነጋገራቸው ነዋሪዎች ሲገልጹ ቆይተዋል። አቶ ቁሙላቸው አበበ ከተቋቋመ 4 አመት የሆነውና በሸማቾች መብት ማሳወቅ ላይ የሚሰራው የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ዋና ዳይሬክተር ናቸው። የኑሮ ውድነቱ በሸማቹ ላይ ያደረሰ ያለውን ጫና እንደሚከተል ያስረዳሉ።
ከፍተኛ ችግርና ስቃይ ላይ ነው ያለው። እንግዲህ ሸማች የምንለው አንድን ምርት ወይንም አገልግሎት ለትርፍ ሳይሆን ለፍጆታ የሚሸምት ከሆነ ሸማች ነው እና ይሄ አብዛኛው ሸማች በሰራተኛ ነው፣ የመንግስት ተቀጣሪ ነው፣ አነስተኛ ገቢ ያለው ነው። በአጠቃላይ በዚህ በኑሮ ውድነቱ በዋጋ ግሽበቱ ከፍተኛ ጉዳት እየደረሰበት ልጆቹን እሱም በቀን ሁለቴ በቀን ሶስቴ መብላት እስኪቸገር ድረስ ያው በተለያዩ መገናኛ ብዙሃን ትሰምታላችሁ። የመንግስት ሰራተኛው ከአቅሙ በላይ የሆነ መምህሩም፣ ሌላው የህብረተሰብ ክፍልም በኑሮ ውድነቱ በዋጋ ግሽበቱ የተነሳ ከፍተኛ ለሆነ የኢኮኖሚ የማህበራዊ የስነልቦናዊ ችግር ተዳርጎ በከፍተኛ መከራና ሰቆቃ ውስጥ ነው ያለው።
የህዝብ ተወካዮች ምክር ቤት ማክሰኞ ህዳር 24 2017 ዓ.ም የንግድና ቀጠናዊ ትስስር ሚኒስቴር የስራ ክንውን ሪፖርቱን ባዳመጠበት ወቅትም የምክር ቤቱ አባል አቶ አበራ አዳሙም ህዝቡ በኑሮ ውድነቱ መማረሩን ገልጸዋል።
በዓለም አቀፍ ተጨባጭ ሁኔታዎች ምክንያት ከውጭ የሚገቡ ሸቀጦች ዋጋ የኑሮ ውድነቱን እያጓነው ከመሆኑም በላይ በተለይ በአገር ውስጥ ምርቶች ላይ የሚደረገው ምክንያት የለሽ ጭማሪ የህዝቡን ኑሮ እንዲመሰቃቀል አድርጎታል። ለምሳሌ ጤፍ፣ ስንዴ፣ ምስርም ሆነ ሌሎች የአትክልትና ፍራፍሬ ምርቶች አገር ውስጥ የሚመረቱ ቢሆኑም በጥራትም ሆነ በብዛት ገበያ ላይ አይገኙም። ቢገኙም ዋጋቸው እጅግ የተጋነነ በመሆኑ በቀላል የሚቀመስ አይደለም። የችግሩ ምንጭ ደግሞ ሰው ሰራሽ መሆኑ አይካድም። ህጋዊ ነጋዴው በኮንትሮባንድ ነጋዴዎችና በደላላ እየተጠለፈ መስራት ከማይችልበት ደረጃ ላይ ደርሷል። በዚህ የተነሳ ልጆችን የማበላቸው አጣሁ የሚሉ አዛውንቶች፣ ጋሽዬ ቁራሽ የዳቦ መግዣ ስጠኝ ራበኝ የሚሉ አንጀት የሚበሉ በርካታ ህጻናትን ማየት በከተማችን እየተለመደ መጥቷል። ልመና አልነበረም ማለት አይደለም። አሁኑ ግን እጅግ እየተባባሰ ሄደዋል። ደላላ ዋጋ ይተምናል። ደላላ ዋጋ ይሰቅላል፣ ቢፈልግም ያወርዳል። ለዚህ አንድ ወቅት የሱዙኪ መኪና ዋጋን ሰማይ አድርሶ መሬት አስልሶት የነበረበትን አጋጣሚ ማስታወስ ይቻላል። በአጭር አነጋገር ደላላ የንግዱን ስርዓት ወይም ሲስተም እንደ ተባይ ወሮታል።
በኢትዮጵያ አሁን ያለው የሸቀጦች ዋጋ ንረት 19% እንደሆነ መንግስት ይገልጻል። ይህም ባለፈው አመት በተመሳሳይ ጊዜ ከነበረው 29.2% ከፍተኛ ሆነ ቅናሽ ያሳየ መሆኑን በመጥቀስ የዋጋ ንረትን ለማረጋጋት እየሰራ መሆኑን የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ለምክር ቤቱ ተናግረዋል።
የመሰረታዊ ሸቀጦች አቅርቦትን በተመለከተ ባለፉት 4-5 ወራት ገደማ በዋናነት መሰረታዊ ሸቀጥ አቅርቦት የሚባሉ ጉዳዮች ሲቀርቡ የነበሩት በመንግስት ሳይሆን በግሉ ሴክተር በተለይ በፍራንኮ ቫሉታ አማካይነት መንግስት ቀረጥና ታክስ ነጻ አድርጎ ገብቶ ነው ገበያ ሊረጋጋ የቻለው።
የዋጋ ንረትን ለመቆጣጠር ባለፉት 5 ወራት በ105,000 ህገወጥ ነጋዴዎች ላይ እርምጃ ተወስዷል ሲሉ ለምክር ቤቱ የገለጹት ሚኒስትሩ ይህም ውጤት አምጥቷል ሲሉ ይገልጻሉ። የአሜሪካ ድምፅም ለኑሮ ውድነቱ መባባስ አንዱ ምክንያት ተደርገው የሚጠቀሱት ነጋዴዎችን በተመለከተ በመርካቶ የሚሰሩ ነጋዴዎችንና የአዲስ አበባ ከተማ ነጋዴዎች ማህበራትን ለማነጋገር ያደረገው ጥረት አልተሳካም። ይሁንና ከ3 ሳምንት በፊት በአዲስ አበባ ከተማ የሚሰሩ ነጋዴዎች ከከተማዋ ከፍተኛ የስራ ኃላፊዎች ጋር በነበራቸው ውይይት ታክስን ጨምሮ በመንግስት የሚደርስባቸውን ጫናና አሰራሮችን በተመለከተ ቅሬታቸውን ሲያቀርቡ በከተማ አስተዳደሩ የመገናኛ ብዙሃን በተላለፈው ውይይት ላይ ተደምጠዋል።
ባልተማከለ ሲስተም ውስጥ ነው ያለ ነው። ደረሰኝ አልቆረጥክም ተብዬ 100 ብር አትርፌ 100,000 ብር እኮ ነው የምጠየቀው።
አሁን ደረሰኝ ቁረጡ ሲባል ሌላ ነገር ነው የሚመስለው። ደረሰኝ ይዞት የሚመጣ እኮ ገንዘብ ነው በራሱ ማለት ነው። እና የንግድ ስርዓቱ ካልተስተካከለ የታክስ ስርዓቱ እጅግ በጣም ሊስተካከል አይችልም። መጀመሪያ የታክስ ስርዓቱ መስተካከል መቻል አለበት። የንግድ ስርዓቱ
በአዲስ አበባ ዩኒቨርሲቲ ንግድ ስርዓት ትምህርት ቤት መምህር የሆነው ዶክተር ዳኪቶ አለሙ በሸማቹ ላይ ለሚከሰቱ የተጋነኑ ዋጋ ጭማሪዎች መንግስት በህጋዊ ነጋዴዎች ላይ የሚፈጥረው ጫና አንዱ ምክንያት መሆኑን ያስረዳሉ።
የታክሱ ባለስልጣን ብዙውን ጊዜ ንግዱ ላይ ያለው ማህበረሰብ ፖዘቲቭሊ አይ ነገሮችን ከማየት በስተኝ በተቃራኒ ታክሲ ያጭበረብራል በሚለው ማይንድ ሴት ነው የሚንቀሳቀሰው ማለት ነው። ሶ ይሄ አይነት አካሄድ ደግሞ ፎርማል ውስጥ የገቡትም በተሻለ ቢዝነስ ስራ ላይ እንዳይሰማሩ፣ በጥሩ ሁኔታ እንዳያድጉ፣ እነሱም ደግሞ ይዝ በሌላ በኩል በፎርማል ሆኖ በትክክለኛ ሁኔታ ሰርቶ ከመበልጸግ በጎን በኩል መሄድም ይታያል። ፎርማል የሆኑት ላይ ከፍተኛ የግብር ጫና እንዳለ እገምታለሁ ማለት ነው። ይሄ ሲሆን ደግሞ እነዚህ ፎርማል የሆኑት በአስመጪነት ሊሆን ይችላል፣ በአምራችነት ላይ የተሰማሩ ሊሆኑ ይችላሉ። እነሱም ቴክኒካሊ ያው ወደ ሽያጭ በሚሸጡት እቃዎች ላይ ዋጋቸውን ከፍ ማድረጋቸው አይቀርም። ሰው መጨረሻ ላይ ደግሞ የሸማቹ ማህበረሰብ ላይ ከፍተኛ የዋጋ ጫና እንደሚፈጥር ይገመታል ማለት ነው። ስለዚህ እኔ እንደ ችግር የዚህ በሙሉ ኢንቪሽንስ ነው ማለት ነው። አንዱ ችግር ጋር ይሄዳል ማለት ነው።
በንግድ ስርዓቱ ሰንሰለት ውስጥ ያሉ ደላሎች ሌላው የሸማቹ ማህበረሰብ ለገጠመው የኑሮ ውድነት ምክንያት ተደርገው ይነሳሉ። ደላሎች የሸቀጦች ዋጋ እንዲኖር ያደርጋሉ ሲሉ ጥናት አጣቅሰው የሚናገሩት የኢትዮጵያ ሸማቹ መብት ተቆርቋሪ ድርጅት ዋና ዳይሬክተር አቶ ቁምላቸው አበበ ማህበረሰቡ ላይ የሚደርሰውን የኑሮ ጫና ለመቀነስ ከተፈለገ መንግስት ይህን ማስተካከል ይኖርበታል ይላሉ።
የግብይት ስርዓት እኮ የሚመራው በደላላ ነው። አሁን ከአርባ ምንጭ የሚመጣ ሙዝ አዲስ አበባ እስኪገባ ድረስ የአዲስ አበባ የሚረከቡት የተወሰኑ ሰዎች ናቸው። ከዛም ደግሞ ወደዚህ የሚያመጡት በዛ አካባቢ ባሉ ደላሎች እና አዲስ አበባ ውስጥ ባሉ ተረካቢዎች ነው። የሚገርመ ነገር የኢትዮጵያ ጥናት ኢንስቲትዩት አንድ ጊዜ ባደረገው ጥናት ምርት ከአምራቹ ሸማቹ ጋር የሚደርሰው 58% ጨምሮ ነው። 58% የሚጨምረው ለአርሶ አደሩ ወይንም ለአምራቹ ሳይሆን በመሀል ያለው ደላላና በመሀል ያለው ምንም እሴት የማይጨምር የገበያ ተዋናይ 58% ጨምሮ ነው ለእኛ ለሸማቹ የሚያደርሰው። 100 ብር የሚያወጣ ጋር እኔ ጋር ሲደርስ 158 ብር 160 ብር ይደርሳል ማለት ነው። ሌላውኑ በዚህ መንገድ አስለው ደላላው ቤት በቤት ክራይ ብትል ይሄ የአከራይና ተከራይ አዋጅ ከወጣ በኋላ እንደው ፎይታ አንጻራዊ ፎይታ ተገኘ እንጂ በቤት ክራይ በለው በህል ንግዱ በለው ደላላ የማይገባበት የኢኮኖሚ ዘርፍ የማይገባበት የህይወታችን ቅንጣት የለው።
በንግድ ስርዓት ውስጥ አሉ ስለተባሉ ደላሎች በተመለከተ በዚህ ተወካዮች ምክር ቤት ጥያቄ ተነስቶላቸው የነበሩት የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ በበኩላቸው መሰረታዊ ሸቀጦችን ጨምሮ በአንዳንድ የንግድ ስርዓት ውስጥ ባሉ እሴት በማይጨምሩ ባሏቸው የደለላ ስራዎች ላይ እርምጃ ተወስዷል ሲሉ ተናግረዋል።
ደላላን በተመለከተ ደላላ በዓለም አቀፍ ደረጃ ኤጀንት የሚባለውን ስያሜ የያዘ ነው። ትልቅ የተከበረ ሙያ ነው። በእኛ ሀገር ሳይሰሩ መክበር ልምምድ ማሳያ የሆነው ደላላ ቫሊዩ አድ ሳያደርጉ ከናወን ተግባር በመሆኑ በተለይ በመሰረታዊ ሸቀጦች ግልጋሎት እና በንግድ ስርዓቱ ውስጥ እሴት በማይጨምር ግልጋሎት የሚገኝ ሀብት በመሆኑ የፌዴራል ንግድና ቀጠናዊ ትስስር ሚኒስቴር አንዳንድ የደላላ መስኮችን በተለይ በቁም እንስሳት በመሰረታዊ ሸቀጦች ደላላ ከግብይት እንዲወጣ የንግድ ስራ መደቡን ጭምር ነው የፋቅ ነው።
ዶክተር ዳኪቶ አለሙ በበኩላቸው በንግድ ሰንሰለቱ ላይ ለሚታዩ ችግሮች መፍትሄው ህገወጥ ንግድን ወደ ህጋዊ ማምጣትና የንግድ ስርዓቱን ማዘመን ነው ይላሉ።
የኛ ሀገር በቁጥር ደረጃ የታክስ ኦቶሪቲ ምንበል የባለስልጣኑ ምንበል የንግድ ሚኒስቴር በቁጥር ደረጃ ምን ያህል ሰው በቢዝነስ ላይ አለ ወይንም ደግሞ ምን ያህል ቢዝነሶች ኢትዮጵያ ውስጥ በቁጥር አለ የሚለውን በውል ለራሱ የሚያውቁ አይመስለኝም። ሰው በዋናነት ሞር ፎከስ የሚደረገው አምኖ ሲስተም ውስጥ የገባውን አካል ሞር መጮቆን ላይ ነው ቤዝ የሚያተኩረው ማለት ነው። ለምሳሌ አይተን ከሆነ በቅርብ ጊዜያት በተለይ አሁን ባለው ሁኔታ ላይ በቁጥር መደገፍ ቢያስቸግርም ግን ሰዎች የንግድ ፍቃዳቸውን መልሶ ቢዝነስ የማቆም ስርዓትም ይታያል አሁን ላይ ማለት ነው። በተለይ መንግስት የሚያወጣቸው ህጎችም ሌሎቹን ፎርማል ቢዝነስ ውስጥ የገቡት በትክክለኛው ቢዝነስ ውስጥ የገቡትን የሚያቆይ እንደገና ደግሞ ያልገቡትን የሚያበረታታ ሆኖ አላየውም።
ላለፉት 60 ዓመታት ተግባራዊ የተደረገው የንግድ ህግ በ2013 ዓ ም እንዲሻሻል ተደርጎ ወጥቷል። ከህግ ማሻሻያው ባለፈ የተረጋጋ የንግድ ምቹ ሁኔታ መፍጠር በዘርፉ የሚታዩ ችግሮችን ለመፍታት ያግዛል ሲሉም ዶክተር ዳኪቶ አለሙ ይናገራሉ።
ንግድም በሎ ኢንቨስትመንትም ብትወስድ አፌክት የሚያደርገው በአንድ ሀገር ውስጥ አንሰርቴኒቲ ነው። ሰዎች በሆነ ነገር ላይ እርግጠኛ ካልሆኑ የውጭንም ኢንቨስትመንት በሎ የሀገር ውስጥም ኢንቨስትመንት ወይንም ንግድ በሎ ሊያድግ አይችልም። ስለዚህ የሚወጡት ህጎች የተናበቡ መሆን አለባቸው። የሚወጡት የታክስ ህጎችም ሰፊውን ማህበረሰብ ያሳተፈ ቢሆን፣ የሚወጡት ህጎች ደግሞ የተለዋዋጭነታቸው አነስተኛ ቢሆን አንሰርቴኒቲ የምልሆን እንዳይፈጥርም ማለት ነው። እና እነዚህ ነገሮች በተለይ ደግሞ ስቴክ ሆልደርስ ምንላቸው ባለድርሻ አካላቶችን ማሳተፍ የእነሱንም መስማት አስፈላጊ ነው ብዬ አስባለሁ።
ሸማቹ የሚገጥመውን የዋጋ ንረት በዘላቂነት ለመፍታት የምርት አቅርቦትን ማሳደግ ላይ መንግስት ትኩረት አድርጎ እንዲሰራ የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ዋና ዳይሬክተር አቶ ቁምላቸው አበበ ጠይቀዋል።
ከዋጋ ግሽበቱን የኑሮ ውድነቱን ታሳቢ ያደረገ የደሞዝ ማስተካከያ ሊደረግ ይገባል። ሌላው ደግሞ በአቅርቦትና በምርት በፍላጎት መካከል ያለው ልዩነት መጥበብ አለበት። አሁን ባለፈው ስንዴ አምርተናል ለሀገር ውስጥ ገበያ ከማቅረብ ይልቅ ወደ ውጭ ለመላክ ነው ሩጫ የተያዘ። በሀገራችን በአንድ አባባል አለ፣ የአውድማ አግማስ ቅመሱ ይባላል። አውድማው ተበራይቶ ልክ ወደ ቤት ሊገባ ሲል ቅመሱልኝ ይባላል። ይሄ ባህላችን ነው። ግን ባለፈው ልክ ከፍተኛ የስንዴ ምርት ተገኘ፣ ገበያ ላይ ከማቅረብ ይልቅ ወደ ውጭ ለመላክ ነው ሩጫ ይደረግ የነበረው እና መንግስት አንደኛ ይሄን የግብይት ስርዓቱን ማስተካከል አለበት። በሰራተኛው ላይ በዜጎች ላይ የሚጣለውን ተደራራቢ ግብር ታክስ መቀነስ አለበት። የግብር መሰረቱን ማስፋት እንጂ የተወሰኑ ግብር ከፋዮች ላይ የሚጭነው የታክስ ዕዳ ለዞሮ ዞሮ መዳረሻው ሸማቹ ላይ ነው የሚሆነው። ስለዚህ ሸማቹን ታሳቢ ያደረገ ስራ ሊሰራ ይገባል። የፖለቲካዊ ቁርጠኝነት ይጠይቃል። የመንግስት ባለስልጣናት የእኛን የሸማቹን ስም የኑሮ ሁኔታ እንደኛ ይሰማቸዋል ወይ ብዬ ጠይቃለሁ። የማይሰማቸው ከሆነ በፖለቲካዊ ቁርጠኝነት ሊሰሩት አይችሉም እና በጣም የተወሳሰበ ችግር ነው ያለው። እኔ ስለ ሸማቹ ባሰብኩ ቁጥር እውነት ለመናገር በየቀኑ በምሰማው በማየው ነገር እያዘንኩ ነው ያለው። መንግስትም በተመሳሳይ ሁኔታ ትኩረት ሰጥቶ መፍትሄ ሊያበጅ ይገባል።
የኢትዮጵያ መንግስት የውጭ ምንዛሬ ዋጋ በገበያ እንዲወሰን ያደረገውን የፖሊሲ ለውጥ ተግባራዊ ማድረግ ጀመረባቸው ባለፉት 4 ወራት የብር የመግዛት አቅም በእጥፍ የተዳከመ ሲሆን ይህም የማህበረሰቡን የኑሮ ሁኔታ አስቸጋሪ እንዳደረገው የምጣኔ ሀብት ባለሙያዎች ሲገልጹ ቆይተዋል። በአንጻሩ መንግስት ይህን ለመቋቋም ያስችላል ያለውን 582 ቢሊዮን ብር ተጨማሪ በጀት ህዳር 14 2017 ዓ.ም ለህዝብ ተወካዮች ምክር ቤት አቅርቦ ማስጸደቁ ይታወሳል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስተዋት መሰናዳችን ነው የተከታተላችሁ ያላችሁት። አድማጮቻችን
በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ። አት ቪኦኤ አማሪክ የፌስቡክ ሃሽታግ፣ ቪኦኤ አማሪክ የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዶአችን ደግሞ በአዲስ አበባ የጨመረ የመጣው የቤት ክራይ ውድነትና የነዋሪዎች ፈተናን ይመለከታል።
በአዲስ አበባ የሚታየው የቤት ክራይ ዋጋ ነዋሪው ሊቋቋመው የማይችለው ደረጃ ላይ መድረሱን የከተማዋ ነዋሪዎች ለአሜሪካ ድምጽ ገልጸዋል። መንግስት ኮራት በፊት ያላግባብ የሚደረግ የቤት ክራይ ዋጋ ጭማሪ ለማስቀረት ያለመ የመኖሪያ ቤት ክራይ ቁጥጥርና አስተዳደር ህግ ቢያወጣም
ወደ አዲስ አበባ የሚፈልሰው ሰው ቁጥር ከፍተኛ መሆን፣ በሺዎች የሚቆጠሩ መኖሪያ ቤቶች በአንዴ መፍረሳቸውና ተመጣጣኝ ዋጋ ያላቸው መኖሪያ ቤቶች አለመገንባታቸው ለቤት ክራይ እጦትና ለከፍተኛ ዋጋ ጭማሪ አስተዋጽኦ ያደረጉ መሆናቸውን ባለሙያዎች ይገልጻሉ። ስመኝሽ የቆየ የከተማውን ነዋሪዎችና የከተማ ልማት ባለሙያዎችን አነጋግራ ተከታዩን ዘገባ አዘጋጅታለች።
ያለፉትን 2 ዓመታት በአዲስ አበባ ከተማ ውስጥ በኪራይ መኖራቸውን የሚገልጹትና ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁት የሶስት ልጆች አባት ባለፉት 4-5 ዓመታት ውስጥ በከፍተኛ ሁኔታ እየናረ የሄደው የቤት ኪራይ ሊቋቋሙት የማይችሉ ደረጃ መድረሱን ይናገራሉ።
ከራይቼ መኖር ከጀመርኩ ከ15 16 ዓመት ሆነኝና ያለፉት 4-5 ዓመታት ግን በኪራይ መኖር ወደማይቻልበት የተደረሰበት ሁኔታ ሆኗል። አዲስ አበባ ለምሳሌ ብጠቅስልሽ የዛሬ ዓመት አካባቢ 15,000 ብር የምከፍልበት ቤት 50,000 ብር ነው የገባው። ከሶስት እጥፍ በላይ ነው የጨመረው። አሁን ደግሞ ከዛ በላይ ነው። ከዛ ደግሞ ቤት ለማግኘትም እንደዚህ ቀል አይደለም። ዋጋው መወደዱ ብቻ ሳይሆን የቤት ኪራይ ማግኘት ራሱ በጣም ከባድ ሆኗል።
ከኪራይ ዋጋ መናር በተጨማሪ የሚከራይ ቤት ማግኘት በራሱ ትልቅ ችግር ነው የሚሉት እኚሁ የአዲስ አበባ ነዋሪ በቤት ፍለጋ ያሳለፉትን ውጣ ውረድም ያጋራሉ።
በጣም ብዙ ቤት ተለቀቀ ይባላል። ስቴጅ ወይ ተይዟል ተከራይቷል ይባላል። በጣም ብዙ ቤት ታያለሽ። ዛሬ አይተሽው ነገ ዋጋ ለመደራደር ስትደዊ አይ ተከራየ እኮ ምናምን ትባያለሽ። ምክንያቱም ፈላጊው በጣም ብዙ ስለሆነ ምንም ያህል ዋጋ ደግሞ ቢጨምሩ አከራዮች የሚከራይ አያጡ። ስለዚህ የሚከራይ ስለማያጡ ነግበኔን ማሰብ ያለማሰብም ሊሆን ይችላል። ነግበኔንም እንዳስቡም ያደርጋቸዋል። በቃ
በተመሳሳይ ሁኔታ ለደህንነታቸው በመፍራት ስማቸው እንዳይጠቀስ የጠየቁት ሌላው የአዲስ አበባ ነዋሪም ባለፉት ጥቂት ዓመታት በከተማዋ የፈረሱ የመኖሪያ ቤቶችና የተገነቡ ቤቶች ቁጥር አለመጣጣም ለከፍተኛ የቤት እጥረት መዳረጉን ያመለክታሉ።
ከ2-3 ዓመት በፊት በ10,000 የሚቆጠር ጨረቃ ቤት ነው የፈረሰው በአዲስ አበባ ዙሪያ። ሸገርም ከተማ አስተዳደር የሚባለው እና በሱሉልታ፣ በቡራዩ፣ በጣፎ፣ በአርባራት እስከ በዚህ በሰበታ በተለያየ በ5 የሸገር ከተሞች ቤት ፈርሷል እና ዳር የነበረው ወደ አዲስ አበባ፣ አሁን ደግሞ በዚህ በኮሪደሩ አዲስ አበባ የነበሩት እንግዲህ ሲፈርስ ደግሞ ወደ ዳር የመውጣት መልሷል እና ሁለቱም ፈረሳዎች ብዙ ቤት በመፍረሱ የቤት እጥረት አለ። ኪራይ ምንም ማለት የሚደረግ አይደል። 200-300% ነው የጨመረው።
በአዲስ አበባ ከተማ የሸቀጦች ዋጋ በከፍተኛ ሁኔታ በጨመረበትና የኑሮ ውድነት በተባባሰበት ወቅት ለቤት ኪራይ የሚከፍሉት ገንዘብ ከገቢያቸው ከፍተኛውን ድርሻ እንደሚወስድ የሚያመለክቱት ነዋሪው ይህ ሁኔታ በኑሯቸው ላይ እያሳደረ ባለው ጫና መማረራቸውንም ይናገራሉ።
በፊት በጭቃ ቤቶች ከ2,000 ጀምሮ ይገኙ የነበሩት ዛሬ ከ5,000-6,000 ከ7,000 ድረስ ነው። ለምሳሌ ኮንዶሚኒየም ሳይቶች ባለ አንድ መኝታ ከ10,000 በታች አታገኝም። ስቱዲዮ ደግሞ የሚባለው ምናልባት ስቱዲዮ በቃ 9,000 ትንሽ ዋጋው ነው። አሁን አባዶ ኢቭን ግራውንድ ላይ ያሉ ቤቶች ባለ አንድ እስከ 18,000-20,000 እየታገሱ ድረስ ሄዷል እና ምናልባት አሁን አዲስ ለሙት አካባቢ ለምሳሌ ኮየፈጭ የሚባለው ጋር ባለ አንድ 5,000-6,000 ውሃ የሌለው ምናልባት መብራት የሌለው መጸዳጃ የሌለው እንደዛ ነው። ጆሞ አንድ ጆሞ 2 ጆሞ 3 ጎተራ ኮንዶሚኒየም ባለ አንድ 18 ሺህ ደርሷል። አባዶ 18 ሺህ ደርሷል። ወደ መሃል ሲግናልም ብርጭቆም ወይራም ሰፈር ያሉ ኮንዶሚኒየሞች አይታሰብም። ለዝቅተኛ ገቢ ላለው የሚታሰብ አይደለም። ፈታኝ ነው ለነዋሪውም አጠቃላይ ለከተማውም ከከተማውም ውጪ ላለው ሰው ፈታኝ ነው።
የህዝብ ተወካዮች ምክር ቤት መጋቢት 24 ቀን 2016 ዓ.ም የመኖሪያ ቤት ኪራይ ቁጥጥርና አስተዳደርን አዋጅ አጽድቋል። የአዋጁ ዓላማም የቤት ኪራይ ዋጋ የማህበረሰብን አቅም ያገናዘበና ወቅታዊ ሁኔታን መሰረት ያደረገ እንዲሆን መሆኑም ተገልጿል። በዚህ መሰረት አዋጁ አንድ አከራይ የኪራይ ዋጋ ጭማሪ ማድረግ የሚችለው የኢኮኖሚውን ሁኔታ ባገናዘበ መልኩ በአመት አንዴ ብቻ መሆኑን የሚደነግግ ሲሆን የቤት ኪራይ ውል ሳይጠናቀቅ ተከራይን ከቤት ማስወጣትም ይከለክላል። ይህ ድንጋጌ የተጋነነ የቤት ጭማሪን አላስቆመም ሲሉ የሚከራከሩት የአዲስ አበባ ነዋሪዎች ግን እንደውም አላግባብ ከመኖሪያቸው እንዲወጡና ቋሚ መኖሪያ እንዳይኖራቸው ማድረጉን ነው የሚገልጹት።
እንግዲህ ድሮ በፊት ስኖር በአመት በሁለት አመት የተወሰነ ገንዘብ ቤት ይህን ያህል ገንዘብ ጨምር፣ ይህን ያህል ገንዘብ ጨምር እየተባልኩ እየጨመርኩ ኖሬ አውቃለሁ። ያለፉትን ሁለት ቤቶች ስለቅ ግን የቤት ኪራይ ጭማሪ በጣም ትልቅ ስለሚሆን እና አንዳንድ ሰው ያለ ነዋሪ ላይ በጣም ብዙ ብር መጨመር ስለሚፈራ ወይም ደግሞ ስለሚሳቀቅ ቤቱን እንፈልገዋለን ልቀቁልን የሚሉት ያው መጨረሻ ላይ እኔም ቤቱን እንፈልገዋለን ልቀቅልን የተባልኩት። ምክንያቱም እኔ እዛ ባለውበት ቤት ብጨምር ትንሽ ብር ነው የሚሆነው። እኔ ስወጣ ግን ቢያከራዩት እኔ ከምከፍል ከነበረው ከሶስት እጥፍ በላይ ስለሚያከራዩት የሆነውም እንደዛ ስለሆነ ማለት ነው። ያው የሚያነሱት ኑሮ እየተወደደብን ነው ለእኛም፣ በተለይ በኪራይ ብቻ ያላቸውን ቤት አከራይተው ብቻ የሚኖሩ ሰዎች ገቢያቸው ኪራይ ከሆነ ሁሉ ነገር እየተወደደ ነው። ሁሉ ነገር ሲባል ሁሉም የሚበላውም የሚጠጣውም የሚተነፈሰውም ነገር ውድ ሆኗል። ስለዚህ እነሱም ላይ ለመፍረድ ከባድ እየሆነ መጥቷል።
አዲስ አበባ ላይ የሚታየው የመኖሪያ ቤት ችግር ከሁለት ትውልድ በላይ የዘለቀ ነው የሚሉት የከተማ ዕቅድ ባለሙያና የአዲስ አበባ ዩኒቨርሲቲ መምህር አርክቴክት ዮሐንስ መኮንን በመዲናዋ የሚታየው የመኖሪያ ቤት እጥረት ምክንያት ምን እንደሆነ ያብራራሉ።
መጀመሪያው ምንጩ ከፍተኛ ቁጥር ያላቸው ዜጎች ወደ ከተማ እንደሚመጡ ታውቆ በቂ መሰረተ ልማት ዝግጅት አለመደረጉና የከተማ እቅድ ወይም የከተማ ፖሊሲ አለመኖሩ አንደኛው ችግር ምንጭ ነበረ። ሁለተኛ ይሄን ችግር ለመፍታት የተከረበት መንገድ ደግሞ ሌላ ችግር ነበር። ምክንያቱም መንግስት ሁሉንም ነገር እኔ ቤት ሰርቼ በዝቅተኛ ኑሮ ለሚኖሩ ሰዎች ቤት እሰጣለሁ አከፋፍላለሁ ብሎ አሰበና መንግስት ቤት ሰርቶ ለመስጠት ሞከረ። ያኔ ነበር የመጀመሪያው እቅድ 500,000 ቤቶችን በአምስት ዓመት የመስራት እቅድ ነበረ። 18 ወይም 20 ዓመት ነው አሁን እሱ እቅድ ከተጀመረ። 1,000,000 ቤት በአምስት ዓመት ለመስራት የነበረው እቅድ ከሀያ ዓመት በኋላ ስንገመግመው 500,000 ቤት አካባቢ ነው። ስለዚህ የተካሄደበት ችግሩን ለመፍታት የተካሄደበት መንገድ ትክክል አልነበረም።
አርክቴክት ዮሐንስ አክለው መንግስት በአግባቡ ኃላፊነቱን ባለመወጣቱ ምክንያት ዜጎች መሰረተ ልማት ባልገባባቸውና ለመኖሪያ ምቹ ባልሆኑ አካባቢዎች ህገወጥ በሆነ መንገድ የጨረቃ ቤቶችን እንዲገነቡ እንዳስገደዳቸው ያመለክታሉ። የኪነ ህንፃና የከተማ ልማት ባለሙያ የሆኑት አቶ ኤርሚያስ ተሰማ በበኩላቸው በተለይ በአሁኑ ወቅት ለመኖሪያ ቤት እጥረትም ሆነ ከፍተኛ ዋጋ ጭማሪ ምክንያት ሆነዋል የሚሏቸውን ተጨማሪ ነጥቦች ያብራራሉ።
አሁን ያው መንግስት ያደረገው የማክሮ ኢኮኖሚ ማሻሻያ እንደዚሁም ደግሞ እንዲሁም በአጠቃላይ በሀገሪቱ ውስጥ ያለው የኑሮ ውድነት የመሳሰሉት ይህንን አብረው ተጽዕኖ ያሳድራሉ ማለት ነው። ከዚህ በተጨማሪ ደግሞ በቅርብ የተካሄዱ ልማቶች አሉ፣ የኮሪደር ልማት በዚህ ምክንያት የተነሱ ነዋሪዎች አሉ ከዛ አካባቢ። ስለዚህ እዛ አካባቢ ከራዩ የነበሩ ሰዎች በፊት ቤቶቹ ያው የጥራት ደረጃቸው ዝቅተኛ በመሆኑ ምክንያት በቅናሽ ከዋጋ ይገኙ ነበር ቤቶች እዛ አካባቢ ከሆነ ከዛ የአካባቢ በሚጠረግበት ጊዜ ለልማት ዜን ቤት በሚፈለግበት ጊዜ እንደሱ አይነት ዝቅተኛ ጥራት ያላቸውን ቤቶች ማግኘት እንደ በፊቱ አይሆንም ማለት ነው። ስለዚህ እሱም የሚጨምረው ተጽዕኖ ይኖራል ማለት ነው። ስለዚህ በአጠቃላይ የቤት አቅርቦት እጥረትና አሁን ያሉ የሀገሪቱ ወቅታዊ ለውጦች አብሮ ተጽዕኖ ያሳደሩበት እንደሆነ መገመት ይችላል።
አዲስ አበባ ውስጥ እየተካሄደ ያለው የኮሪደር ልማት የከተማውን ውበት ከመጨመር አንጻር ከፍተኛ ሚና እንዳለው የሚገልጹት የአዲስ አበባ ነዋሪ፣ በፈረሳው ምክንያት ግን በርካታ ነዋሪዎች ለከፍተኛ የኪራይ ወጪ መዳረጋቸውን ያሰምሩበታል።
በፈረሳው ምክንያት ያው ብዙዎች ከቤታቸው ፈርሶ ወጥተዋል። የቤት እጥረት መጥቷል። ብዙ ቤት በመፍረሱ ኪራይም የመጥፋት ነገር ነው ያለው። አሁን አዲስ አበባ ብዙ ሰው ወደ ፈረንሳይ፣ ወደ ጉራራ ነው የመከራየት ነገር ያለው። እሱ እንግዲህ አሁን አዲስ አበባ ላይ የቤት እጥረት ኢቭን የሚከራይ ለማጣት ሁኔታ።
በዚህ ዙሪያ የአዲስ አበባ አስተዳደርን ምላሽ ለማካተት ያደረግነው ጥረት ለጊዜው አልተሳካም። የመኖሪያ ቤት እጥረትና የመኖሪያ ቤት ኪራይ መናር ነዋሪዎቹ ላይ ያስከተለውን ከፍተኛ የኑሮ ውድነት ጫና ለመቀነስ መንግስት ከግል አልሚዎች ጋር በመሆን የተለያዩ ጥረቶችን እያደረገ መሆኑን ያመለከቱት አቶ ኤርሚያስ ግን የሚፈለገውን ለውጥ ግን ላያመጣ ይችላል የሚል ስጋታቸውን ያጋራሉ።
በቂ የማይሆንበት ምክንያት ለምንድን ነው? የተወሰኑ የሳምፕል ስራዎች ነው ያሉት እንጂ በሰፊው የሚሰሩ ስራዎች የሉ። ለምሳሌ ቤት በብዛት መስራት ከፈለግን፣ ቤት በብዛት ማቅረብ ከፈለግን የቤት ማምረቻ ግብአቱም እንደዛው በብዛት መቅረብ አለበት። ስለዚህ ተጨማሪ የሲሚንቶ ፋብሪካ ሊሆን ይችላል ወይም ሌሎች የግንባታ ግብአት፣ የግድ በሲሚንቶ መገንባት የለብንም፣ ግን በአማራጭ የግንባታ መንገዶችም ቢሆን በብዛትና በጥራት ማምረት መቻል አለበት። የመሬት አቅርቦት እንደዚሁ፣ ምክንያቱም መሬት ከቤቶች ውስጥ ከ30% በላይ ይፈጃል። ስለዚህ እዛ ላይ መሬት ላይም መንግስት አንዳንድ ለውጦችን ማድረግ ይችላል። እንደዚሁም ደግሞ ለአልሚዎች ገንዘብ ከወለድ በአነስተኛ ወለድ አትሊስት ብድር የሚያገኙበትንም ሁኔታዎች ማመቻቸት ይችላል። ይሄ በአንዳንድ ህንድ ባሉ ሀገሮች በማድረግ የቤትን ዋጋ የቤትን አቅርቦት ለመጨመር የተጠቀሙባቸው መንገዶች ናቸው።
አቶ ኤርሚያስ አክለው በቅርቡ የወጣው የሪል ስቴትና የቤት ግመታ አዋጅ በጎ ጅምር መሆኑንና ተግባራዊነቱ ትኩረት ሊሰጠው እንደሚገባም ጨምረው ተናግረዋል።
የቤት አልሚዎች 30% 40% ከ30-50% የሚሆነውን ለዝቅተኛና ለመካከለኛ ገቢ ላላቸው ነዋሪዎች እንዲሆን አድርገው መገንባት ግዴታ ይጥልባቸዋል። እንደዚሁም ደግሞ መሬት ደግሞ ከመንግስት በቅናሽ ወይም ደግሞ በድርድር ማግኘት ከፈለጉ አልሚዎች ወይ ይህንን አሁን ያልኩትን ማድረግ ወይም ደግሞ የግንባታ ግብአትን የሚያመርት ፋብሪካ መገንባት ወይም የመሳሰሉ እንደዚህ የቤትን ዋጋ ዝቅ ለተደራሽ ሊያደርጉ የሚችሉ እርምጃዎችን እንዲያደርጉ የሚያበረታታ አይነት ነገር አለ አዋጁ። እንዲህ አይነት ነገሮች በደንብ መቀጠልና በስፋት መበረታታት አለባቸው።
የአዲስ አበባ ነዋሪዎችም ዋና ጥያቄያቸው መንግስት ለከተማዋ ባዘጋጀው የልማት እቅድ ውስጥ መሰረታዊ የሆነው የመኖሪያ ቤት አቅርቦት ቅድሚያ እንዲሰጠው ነው።
ድሮም ልጅ ሆነን ትምህርት ቤት ስንማር የሰው ልጅ ቤዚክ ኒድ ምግብ፣ ልብስ፣ መጠለያ ነው። ሌሎቹ ነገሮች ቀስ እያሉ የሚመጡ መኖር ሰው መኖር ሲችል በአግባቡ ሲችል የሚጨመሩ ነገሮች ናቸው። ሌሎቹ ነገሮች ላይ ከማተኮር ሰው በትክክል መኖር ችሏል ወይ የሚለው ላይ ፎከስ አድርጎ መስራት ቢችል መንግስት ለውጥ ይመጣል ብዬ አስባለሁ።
በአዲስ አበባ ከተማ ውስጥ እየተባባሰ የሄደውን የመኖሪያ ቤት እጦት ለመቅረፍ የከተማ መስተዳድሩ በተለያዩ ዓመታት መፍትሄ ያላቸውን እርምጃዎች መውሰዱን ቢገልጽም በመዲናዋ የሚታየው የቤት ችግር ሰፊና ውስብስብ እንደሆነ መቀጠሉን የከተማ ልማት ባለሙያዎቹ ያመለክታሉ። መንግስት ችግሩን ለመፍታት መዋቅራዊ ለውጦች ማድረግ እንደሚኖርበትም ያሳስባሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ።
በኢትዮጵያ በኑሮ ውድነት ላይ በነዋሪዎች የሚነሱ ቅሬታዎችና የመፍትሄ ሀሳቦች ላይ ያተኮረው የመስተዋት መሰናዷችን እየተከታተላችሁ ያላችሁት። ቀደም ሲል ከቤት ኪራይ ዋጋ ጋር በተያያዘ በመስተዋት ዝግጅት ባልደረባ ስመኝሽ የቆየ የተዘጋጀውን ቅንብር ነው ተከታትለን የተመለስ ነው።
ልክ ብለሃል አስማማው። ወደ ሌሎች መሰናዶዎች ከማለፋችን በፊት ግን ትንሽ በሙዚቃ እረፍት እናድርግ። አሁን ደግሞ የምንሰማው የማስተዋል እያዩን ጀግና እያለ የተጫወተውን ዜማ ይሆናል። አሁንም አብራችሁን ቆዩ።
Some
ዘና እንዳላችሁ እናምናለን። አሁን ደግሞ ወደ መጨረሻው የምሽቱ ዝግጅታችን እንለፍ።
በሚገባ ቀጣዩ ደግሞ በአዲስ አበባ በትራንስፖርት ዘርፍ ስላለው የዋጋ ጭማሪ ይመለከታል።
መንግስት ከጥቅምት 6 ቀን 2017 ዓመተ ምህረት ጀምሮ በአዲስ አበባ ተግባራዊ ያደረገው የትራንስፖርት ታሪፍ የታክሲ አገልግሎት ዋጋን ከገቢያቸው ጋር የማይመጣጠን በማድረጉ በኑሯቸው ላይ ከፍተኛ ጫና ያሳደረባቸው መሆኑን የአሜሪካ ድምጽ ያነጋግራቸው የአዲስ አበባ ከተማ ነዋሪዎች ተናገሩ። ነዋሪዎቹ ወይዘሪት ቤተልሔም ደነቀውና መምህር ቸርነት ዘውዴ የታክሲዎቹ እጥረት መኖሩንም ጠቅሰው ወጥነት የጎደለው የዋጋ ጭማሪ መታየቱን ተናግረዋል።
ደረጀ፣ ልክ የዛሬ 2 ወር አካባቢ ማለት ነው ቅድም የተከስከው የዋጋ ጭማሪ የተደረገው። የአዲስ አበባ ከተማ ትራንስፖርት ቢሮ ኃላፊ አቶ ያብባል አዲስ በቅርቡ የተደረገው የታሪፍ ጭማሪ በተለይ ዝቅተኛ የማህበረሰብ ክፍሎችን ታሳቢ ያደረገና ወቅታዊውን የነዳጅ የችርቻሮ ዋጋ ያማከለ መሆኑን ይናገራሉ። ኃላፊው አክለውም መንግስት የትራንስፖርት እጥረትንም ለመግታት ባለፈው ዓመት 100 የኤሌክትሪክ አውቶቡሶች ግዥ ፈጽሟል። በቅርቡም ከመንግስት በተጨማሪ የግል ባለሀብቶችም በዘርፉ ይሳተፋሉ ብሏል። ደረጀ ደስታ እንግዶቹን አነጋግሮ ያጠናቀረው ዘገባ እንደሚከተለው ይቀርባል።
በቅድሚያ ያገኘነው የአዲስ አበባ ነዋሪ የሆነችውን ወይዘሪት ቤተልሔም ደነቀውን ነው።
ጤና ይስጥልኝ፣ እንዴት ነሽ?
ደህና፣ እግዚአብሔር ይመስገን።
ታክሲ ተጠቀሚያለሽ አይደል?
እንዴ፣ ምንም ጥርጥር የለውም፣ ጥያቄ ያስፈልገው።
ብዙ ጊዜ ከየት ወዴት ነው የምትይዥው?
ከሴምሲ መገናኛና ቦሌ።
ምን ያህል ነው የሚያስከፍሉሽ?
35 ብር ይሆናል፣ 40 ብር ይሆናል። እንደዚህ በ5 ብር መካከል ልዩነት ብዙ ጊዜ አያለሁ።
ማለት ልዩነቱ ቶሎ ቶሎ ነው የሚመጣው ወይስ?
ማለት ታሪፉ አንዳንዴ ሳምንት ሙሉ ብትንቀሳቀስ ከሳምንት 3 ቀን 35 ብር እንደዚህ የመሆን የ5 ብር የተቆራረጠ ነገር ያለው፣ ግን አንድ አጠቃላይ 40 ብር ነው የሚያስከፍሉት።
ከየት እስከ የት ነው 40 ብር የሚያስከፍሉት?
ከሲኤምሲ ቦሌ።
ሌላው ያነጋገርናቸው ነዋሪ በአዲስ አበባ አውቶቡስ ተራ አካባቢ ነዋሪ መሆናቸውን የነገሩን መምህር ቸርነት ዘውዴ ናቸው። አውቶቡስ ተራ ተብሎ ከሚጠራው አካባቢ እስከ 4 ኪሎ ድረስ የሚጓዘውን ታክሲ አዘውትረው እንደሚይዙ ነግረውናል። በሚያገኙት የታክሲ አገልግሎት ክፍያና አቅርቦት ደስተኛ አይደሉም።
አገልግሎቱ አሁን ላይ ትንሽ ብዙም ምቹ አይደለም። ከዚህ በፊት ታሪፍ ነበረ ብዙ፣ በተለይ አሁን 4 ኪሎ ለመሄድ ተሰራ ኦልሞስት አይገኝም ማለት ሁላ ይቻላል። ለምን ታሪፎ መገናኛን ያው 4 ኪሎን አልፎ ስለሆነ የሚሄደው ብዙዎች መገናኛ ካልሆነ 4 ኪሎም እና በጣም በብዙ ስቃይ ነው ወደ 4 ኪሎ የምንሄደው። ወይም ቢቴቴ መገናኛውን ሂሳብ ከፍለን ነው ወደ 4 ኪሎ ላይ የምንወርደው ካልሆነ ሰዓት ማለት ነው።
ወይዘሪት ቤተልሔም የታክሲ ዋጋ በየጊዜው እየጨመረ መጥቶ ሰሞኑንም እንደገና ከፍተኛ ጭማሪ ማሳየቱን ትናገራለች።
ምር ከሲኤምሲ ቦሌ 25 ብር ነበር እኔ የምከፍለው። ደርሶ መልስ 50 ብር ትራንስፖርት ነበረ። ከዛ ትንሽ እንደቆየ 30-30 ብር ሆነና 60 ብር ሆነ። ከዛ አሁን በቅርብ ደግሞ ምን እንደሆነ አይታወቅም፣ ነዳጅ ጭማሪ ይሁን ምናምን እናውቀው ነገር የለም፣ 40-40 ብር አደረጉት።
መጀመሪያ ስትጀምሪ መቼ ነበረ ጊዜው? አመት ይሆናል? 2 አመት ይሆናል?
አመት
ከ1 አመት በፊት
ከ1 አመት በፊት።
ቤተልሔም፣ ይህ የታክሲ ጭማሪ እጅግ በናረው የኑሮ ውድነት ላይ ሌላ ተጨማሪ ጫና በመፍጠሩ ከባድ ሸክም እንደሆነባት ትገልጻለች።
ማለት በጣም ከባድ ነው። ከእጅ ወዳፍ የሚባለው አይነት ኑሮ ነው የምትኖረው። ብርን ትቆጥረዋለህ፣ በትራንስፖርት መልሰ ታወጣዋለህ። ብርን ትቆጥረዋለህ፣ ትሰራለህ፣ መልሰ በትራንስፖርት ታወጣዋለህ። ያ ማለት አይደለም ለነገ ይሄንን ያክል ብር ሴብ አድርጌ እንደዚህ ቋሚ ንብረት ምናምን ልታስብ፣ ይሄ መሰረታዊ የሆኑ ወጪዎች የቤት ኪራይ፣ ምግብ ትምህርት ቤት ክፍያ ሊሆን ይችላል ራስህ መማር ከሆነም የራስህ ትምህርት ቤት ክፍያ አለ እሱን ራሱ አጣበህ አጨናንቀህ ምናምን ነው ሞላልተ ዋሩን ተሻግረህ እንደገና ደግሞ ለቀጣይ ወርም ትጨነቀውና ከጆ ወዳፍ የሆነ ኑሮ እንድንኖር ያደርጋል በጣም
ከጥቂት 10 አመታት በፊት እንደነበረው የታክሲ ክፍያ በሳንቲሞች የማይሞከር ስላልሆነ እጅግ አነሰ ቢባል 100 ብር ያህል የደርሶ መልስ ክፍያ ይዞ መውጣት ይግድላል በዚያ ላይ በኢትዮጵያ አንዳንድ አገልግሎቶችን እንደ ቴሌብር በመሳሰሉ የዲጂታል ክፍያ መጠቀም ቢቻልም የታክሲ አገልግሎትን ለመጠቀም አሁንም ጥሬ ገንዘብ ወይም ካሽ ይዞ መሄድ የሚጠበቅ መሆኑን ቤተልሔም ትናገራለች።
አዎ የተለመደም የታክሲ ክፍያ ካሽ ነው። ልምዳችንም በእጃችን ብር ይዘን ነው የምንሄደው በእጃችን እጅ በእጅ ነው።
ለምሳሌ አሁን ድንገት መንገድ ገንዘብ ረስተሽ ብትሄጂ ባይኖርሽ ምንድን ነው የምታደርጊው?
አረሳም ምክንያቱም ምን አለ መሰለህ ከቤት ወጣ ቤት ወጣ የሆነ ቦታ መሄድን ስታስብ የትራንስፖርት ግዴታ ትበጅታለህ ግዴታ የትራንስፖርት ብር አለኝ ወይ ብለህ ቦርሳህን ታያለህ ለምን በአምስት ብርና በአስር ብር አይደለም የምትሄደው 40 ብር እንኳን ቢኖርህ መመለሻ 40 ብር በትንሹ 100 ብር ሊያስፈልጋል ደርሰ ለመመለስ ብቻ ያውም ደግሞ አንድ ፌርማታ የምትይዝ ከሆነ ከቦሌ ወርደህ እንደገና ሌላ ቦታ ልሄድ ካልክ ደግሞ አሁንም ሌላ ክፍያ ነው የሚጠበቅብህ
የታክሲ ትራንስፖርት ወጪ ከአስቤዛዎችና መሰረታዊ ወጪዎች ጋር ከፍ ብሎ የሚደመር ሆኗል። መምህር ቸርነት የትራንስፖርት ወጪ በተለይም ከገቢያቸው አንጻር እጅግ የተራራቀ መሆኑን ዘርዝረው በመግለጽ ይህንን ያረጋግጣሉ።
እጅግ በጣም ከገቢው ሌላ ወጪው በጣም ከባድ ነው። ማለት ያው ግዴታ አማራጭ ስለሆነብን ነው እንጂ አብዛኛው ሰው የሚጠቀመው እናንዴ በእግር የተወሰነ መንገድ የምንሄድበት መንገዶች ሰሞች ምናምን ይኖራሉ እነሱ አሉ። ነገር ግን እንደኔ ገቢውና የምናወጣው ወጪ እጅግ በጣም ሰማይና ምድር ነው። ማለት ወጪው እጅግ በጣም ሀይ ነው። ለምሳሌ 25 ብር በቀን ለምሳሌ አንድ ሰው ሚኒመም በመገናኛ ሂሳብ ስንሄድ ለመሄድ ብቻ በታክሲ ብቻ ታሪፍ 25 ብር ከከፈልን 4 ኪሎን ሂሳብ 25 ብር የምንሄድ ከሆነ 50 ብር ነው ሄድና ስትመጣ የምታወጣው። ስለዚህ 50 ብር ማለት ወር ምን ያህል እንደሚሆን እንግዲህ ከገቢው አንጻር ሀይ ነው። ለምሳሌ አሁንም ብዙውን የምንጠቀመው ከአውቶቢስ ተራ 4 ኪሎ ነው። የበዘለለ ከአውቶቢስ ተራ ከመጣሁኝ በኋላ ላዳር ደግሞ ወደ ሌላ ቦታ ነው። እሱ ብዙ በእግር ነው ወክ የማደርገው ሩቅ ስላልሆነ ወደ 7ኛ አካባቢ ሆነ ማለት ያው እነዚህ አሁን የ7ኛውን ታክሲ ሂሳብ ስለማንቀበል ስለማንከፍል በእግር ስለምንሄድ በሚል ነው እንጂ ገቢውና ታክሲዎቹ እጅግ በጣም ምንም የተመጣጠነ አይደለም።
ምን ያህል ነው የምትከፍሉት? ለምሳሌ ከአውቶቡስ ተራ እስከ 4 ኪሎ ድረስ
ታሪፉ 15 ብር ነው የወጣው አዲሱ ታሪፍ መሰለኝ። ያው 15 ብር ነው የሚቀበሉን፣ ግን ብዙውን ጊዜ ግን በቃ በ25 ብር ነው ከፍለን የምንሄደ መገናኛውን ከፍለን 25 ብር ከፍለን ነው የምንሄደው።
አቶ ቸርነት አንዳንድ የመንግስት ድርጅቶች ለሰራተኞች የሚያቀርቡት የሰርቪስ አገልግሎት በመኖሩ በአንጻራዊነት ትንሽ የቀለለ የታክሲ ትራንስፖርት ወጪ ሊኖር ቢችልም ያንን አገልግሎት ከሚሰጡ የመንግስት ድርጅቶች ውጪ ለሚሰሩ የህብረተሰብ ክፍሎች ግን የአዲስ አበባ ትራንስፖርት ወጪ እጅግ ከፍተኛ ሊሆን መቻሉን ይናገራሉ።
ግን አሁን የግል ድርጅቶች ላይ ለሚሰራ በተለይ ደግሞ ለተማሪ እጅግ በጣም ከባድ ነው። እንግዲህ አስበው፣ በቀን 100 ብር ላይሆን ይችላል ደሞዝ፣ 80 ብር 70 ብር ሊሆን ይችላል። ግን ደግሞ ከመሸብህ ያለህ አማራጭ ምንድን ነው? 100 ብር ከፍለህ በቀን ወደ ቤት መግባትን ትመርጣለህ፣ ከበቀን ካገኘው በላይ ማለት ነው።
የአዲስ አበባ ከተማ ትራንስፖርት ቢሮ ኃላፊ አቶ ያብባል አዲስ የታሪፍ ጭማሪ በተለይ በተከታታይ ተሻሽሏል ከሚሉት የነዳጅ ዋጋ ጋር የተያያዘ መሆኑን በመግለጽ እንዲያውም የዘገየ ሊባል የሚችል ነው ሲሉ ይከራከራሉ።
ትራንስፖርት በቅርቡ የታሪፍ ጭማሪ አድርገናል። የታሪፍ ጭማሪ የተደረገበት ዋናው ምክንያት የነዳጅ ዋጋ በተከታታይ እየተሻሻለ በመምጣቱ እና በተለይም ደግሞ በታክሲዎች ከአሁን በፊት ለነዳጅ ድጎማ ይደረግላቸው የነበረበት ሁኔታ ነበር። አሁን ድጎማው ስለቀረ እና እነዚህም ሁለት ዋና ታሳቢዎች መነሻ በማድረግ ሌሎችንም አስተዳደራዊ ወጪዎች ጭምር ግምት ውስጥ በማስገባት የታሪፍ ጭማሪ እንዲደረግ የተደረገበት ሁኔታ ነው ያለው። ስለዚህ የታሪፍ ጭማሪው የዘገየ ሊባል አልቻለ በስተቀር አገልግሎቱን ከሚሰጡ የትራንስፖርት ድርጅቶች አኳያ ረዘም ያለ ጥያቄና የመልካም አስተዳደር ችግር ሆኖ የቆየ ነበረ። ግን ምንድን ነው በየጊዜው የነዳጅ ዋጋ ማስተካከያ ሲደረግ የታሪፍ ማስተካከያ ባለመደረጉ ቆይቶ የሁሉንም የነዳጅ ጭማሪዎች ታሳቢ የተደረገ ታሪፍ ስለሆነ በአንድ ጊዜ ስለጨመረ ዋጋው የተጋነነ ይመስላል እንጂ እንደውም ገቢው ከሚጠይቀው ባነሰ ነው የታሪፍ ጭማሪ የተደረገ የሚል ሀሳብ ነው እኛ ያለን።
የታሪፍ ጭማሪው ነዋሪዎች ካለው የኑሮ ውድነት ጋር እየታገሉ መሆኑን በሚገልጹበት ወቅት በአንድ ጊዜ እንዲህ ያለ ጭማሪ ማሳየቱ ምን ያህል ተገቢነት አለው? በተለይ ዝቅተኛ የማህበረሰብ ክፍሎችን ምን ያህል ታሳቢ አድርጓል ተብለው የተጠየቁት አቶ ያብባል ይመልሳሉ።
ታሳቢ ተደርጓል። እንግዲህ ያው ዋናው መንግስት ዝቅተኛ ገቢ ላለው ማህበረሰባችን በዋናነት ትራንስፖርት የሚያቀርበው የከተማ አውቶቡስ አገልግሎት ድርጅት እና የከተማ የቀላል ባቡር ትራንስፖርት አገልግሎት ድርጅት አማካኝነት ነው። ስለዚህ የአውቶቡስ ጭማሪው እና የቀላል ባቡር ድርጅት ዋጋ ጭማሪ ዝቅተኛ ነው የተደረገው። ምክንያቱም የአውቶቡስ ድርጅቱን እና የቀላል ባቡር ድርጅቱን መንግስት ይደጉመዋል። ነገር ግን የታክሲ ትራንስፖርት በተመለከተ መንግስት አይደጉመውም። ስለዚህ የታክሲ ትራንስፖርት ለማንኛውም ገበያውን መሰረት ያደረገ የታሪፍ ማሻሻያ በየጊዜው ይደረግ ስለሚገባው ተደርጎላቸዋል ማለት ነው። ይህ የታሪፍ ማሻሻያ ካልተደረገ እነሱ ደግሞ በነፃ ወይም ደግሞ እየከሰሩ የሚኖሩበት አግባብ አይኖርም። መንግስት ግን ድጎማ የሚያደርግላቸውን ድርጅቶች ግን ድጎማውን ታሳቢ በማድረግ ዋጋው እንዳይጋነን የተደረገበት ሁኔታ ነው ያለው። ስለዚህ ዝቅተኛ ህብረተሰቡን እንዳይጎዳ የሚለው ታሳቢ ተደርጎ ነው የተሰለው ማለት ነው።
የታክሲ አገልግሎት የጉዞ ክፍያው ብቻ ሳይሆን በሚፈጠረው የትራፊክ መጨናነቅ ነዋሪዎችን ለከፍተኛ ኪሳራ የሚዳርጋቸው መሆኑን ተገልጋዮች ይናገራሉ። ወይዘሪት ቤተልሔም ከቤቷ ማልዳ ብትወጣም ከታክሲ እጥረቱ ጎን ለጎን የትራፊክ መጨናነቁ የተለመደ መሆኑን ትናገራለች።
አሁን አንድ ሰዓት ትወጣለህ፣ እስከ ሁለት ተኩል መድረስ ፈልገህ ከሆነ 3 ሰዓት እና 4 ሰዓት የመድረስ እድል ከፍተኛ ነው። ወይ ከ12 ሰዓት እስከ 1 ተኩል ባለው ነው ታክሲ ፍሪ የሚሆነው እንጂ አንድ ሰዓት ላይ ሁሉም ይወጣል ለ2 ሰዓት ስራ ለመግባት እና ከቤት ቶሎ የወጣ ቢመስልህም ታክሲ ሰልፍ ላይ ግን እኩል ነው የምትሰበሰበው። በተመሳሳይ ሰዓት በጣም ብዙ ሰው የመሰብሰብ እድሉ ከፍተኛ ነው።
ባቡር አለ፣ አውቶቡስ አለ፣ የተለያዩ ራይደ የመሳሰሉ አሉ። ለምንድን ነው ታክሲ የምትጠቀሚው እነዚህ ሁሉ እያሉ?
እውነት ነው፣ የት ብዙ አማራጮች አሉ። ከተማም እንደመሆኑ መጠን ግን ታክሲ ነው የምጠቀመው። ምክንያቱም በራይድም ሄድክ፣ በሚኒባስም ሄድክ፣ በታክሲም ሄድክ እኩል ነው የምትደርሰው። ለምን የምትነሳበት ሰዓት ሁሉም ሰው ከቤት ወጥቶ ወደ ስራ ወደ ተለያየ ስራ መስክ የሚሰማራበት ሰዓት ስለሆነ መንገድ በጣም ይጨናነቃል። ተማሪዎች አሉ፣ የመንግስት ሰራተኛው አለ፣ የግል መኪና ተጠቃሚው አለ። እነዛ ሁሉ መኪኖች በመንገድ ላይ ነው የሚሄዱት፣ ስፔስ ነው እያጣበቡት የሚሄደው እና በራይድ 500 ብር ከፍለህ የምትሄደው እና በታክሲ 40 ብር ከፍለህ የምትሄደው ምንም አታተርፍም። ትርፉ ብር ካልሆነ በስተቀር ከፍተኛ ወጪ ማውጣት ካልሆነ በስተቀር ሰዓትህን ምንም ኢንቨስት አታደርግም። ስለዚህ ከሁለት ያጣ ጎመን መሆን ስለሌለብን በአንዱ ቢያንስ ማትረፍ ስላለብን ጊዜያችንን ካጣን ገንዘባችንን ማግኘት አለብን በሚለው ታክሲ ነው እኔ የምመርጠው።
መሻሻል፣ ለውጥ፣ ትንሽ ተስፋ የሚሰጥ ለውጥ ታያለሽ የታክሲ አገልግሎት ላይ?
አሁን በቅርብ የግል መኪናዎች ከ2 ሰዓት ተኩል በፊት እንዳይንቀሳቀሱ ከጧትም ከሰዓትም ተብሎ በመንግስት ደረጃ ታውጆ ነበር። እንደዚህ አይነት ኢንፎርሜሽኖች ወጥተው ነበር እና እነዚህ ነገሮች ትንሽ የተወሰነ ክፍተት አለ። ከዛ ውጭ መሻሻል ነገር ያየሁት ይሄ የኮሪደር ልማት ከተጠናቀቀ በኋላ የኮሪደር ልማት በደረሳቸው አካባቢዎች የተወሰነ ትንሽ ዘና የማለት ነገር፣ አስፋልቶች የመጨናነቅ ነገር ትንሽ ቀንሷል። ይህ መሆኑ ደግሞ ከላይ ከላይ ታክሲዎች ቶሎ ቶሎ እንዲመጡ ያደርጋቸዋል።
አቶ ቸርነት ግን ችግሩ የታክሲዎች እጥረት ብቻ አይደለም በማለት ዘወትር የሚጠቀሙበትን ከአውቶቡስ ተራ እስከ 4 ኪሎ ያለውን መስመር በመጥቀስ ይከራከራሉ።
እጥረቱ አይመስለኝ ይህ ስምሪት ነው ብዬ ነው እንደ እኔ ማስበው። ለምን 4 ኪሎ ሲሆን 15 ብር ስለሆነች መጫን አይፈልጉም ታክሲዎች። ስለዚህ በቃ አብዛኛዎቹ የሚሄዱት የት ነው ማለት ነው? መገናኛ ነው የሚሄዱት። ለምን 10 ብር እናገኛለን የሚል ጥቅምና ያንን በቃ ብቻ ገንዘቡን ብቻ እንጂ 4 ኪሎ ላይ ምን ያህል ሰው አለ ምናምን የሚለውን አያውቅም። እና ስምሪቱ ራሱን ችሎ 4 ኪሎ የሚጭኑ ታክሲዎችን ቁጥጥር ሊያደርግ ይገባል። ለምሳሌ አሁን ከሜክሲኮ 4 ኪሎ ለመሄድ እንደ ልብ ታገኛለህ። ሜክሲኮ ላይ 4 ኪሎን አልፎ እነ 6 ኪሎ እነ ፈረንሳይ የሚሄዱ ታክሲዎች አሉ። ግን 4 ኪሎ ላይ ደግሞ ብቻ 4 ኪሎ ላይ የሚጭኑ ደግሞ አሉ። እንደዚሁ ማለት ነው። እዛ ላይ ብዙ ክፍተቶች አይፈጠሩም እና ስምሪቱ ቁጥጥር የለውም ብዬ ነው እንደኔ የማስበው።
አቶ ያብባል መንግስት ከተመነው በላይ ታክሲዎች የሚያስከፍሉት የራሳቸው ክፍያ መኖሩን ቢያምኑም ችግሩ ግን የስምሪት ቁጥጥር ማነስ አይደለም ይላሉ።
እሱ አለ። እሱ እንደተባለው መንግስት ማሻሻያ ካደረገ በኋላ ታክሲዎች ደግሞ በራሳቸው ከታሪፍ በላይ የሚያስከፍሉት ታሪፍ አለ። ይህንን እንግዲህ ያው የትራንስፖርት ተቆጣጣሪዎች አሉ በሁሉ ተርሚናል። ስለዚህ በትራንስፖርት ተቆጣጣሪዎቻችን አማካይነት ቁጥጥሩን አጠናክረን እና በዚህ ተግባር ውስጥ የሚገኙትን ታክሲዎች ደግሞ እየቀጣን ያለንበት ሁኔታ ነው ያለው። ከዚህ በተጨማሪም ከታክሲ ማህበራት ጋር ጥብቅ ውይይት አድርገናል። ስለዚህ ባደረግነው ውይይት መሰረት ራሱ የታክሲ ማህበሩና ባለንብረቶች ደግሞ ከታሪፍ በላይ እንዳይሰሩ እየሰሩ የሚገኙ ከሆነ ግን ከየትኛውም ጊዜ በላይ ጥብቅ ክትትልና ቁጥጥር እንዲሁም እርምጃ እንደሚወሰድ ነግረን በዚህ ተግባር ላይ ተሰማርተው የሚገኙትን አካላት እርምጃ እየወሰድን ያለበት ሁኔታ ነው ያለው። ነገር ግን በሁሉም መስመር ደግሞ ተቆጣጣሪ ማቆም ስለማይቻል አልፎ አልፎ የእኛ ተቆጣጣሪዎች በሌሉበት አካባቢ ከታሪፍ በላይ የሚያስከፍሉበት ሁኔታ እንዳለ ቢሮ ያውቃል። ስለዚህ እሱን ያው የክትትልና የቁጥጥር ስርዓቱን አጠናክሮ በመቀጠል ነው ለማሻሻል ጥረት እያደረግ ነው ያለው። ከዚህ በተጨማሪም ህዝቡ እያንዳንዱ መስመር የታሪፍ ማሻሻያ አውቆ ራሱ መብቱን እንዲያስከብር ደግሞ ሁሉም ታክሲዎች የተሻሻለውን ታሪፍ ለህዝቡ በሚታይ መንገድ በተሽከርካሪዎቹ ውስጥ እንዲያስቀምጡ የተደረገበት ሁኔታ ነው ያለው።
ዘገባዎች እንደሚያመለክቱት በአዲስ አበባ ከተማ 40% በላይ የሚሆነውን የትራንስፖርት አገልግሎት የሚሰጡ አውቶቡሶች ሲሆኑ ከ60% የሚሆነውን የሚሸፍኑት የተለያዩ ታክሲዎች ናቸው። ተጠቃሚዎቹ ከገለጹልን ችግሮች በተጨማሪ ከትራንስፖርት ዋጋ ውድነቱ ጋር የተያያዘው አንዱ ትልቁ ጉዳይ ታክሲዎችን ጨምሮ የትራንስፖርት አገልግሎት ሰጪዎች እጥረት መሆኑን አቶ ያብባል ያምናሉ። መንግስት ይህን ችግር በመቅረፍ ረገድ ምን እያደረገ ነው? አቶ ያብባል ይመልሳሉ።
ትልቁ የከተማችን ትራንስፖርት ችግር የፍላጎትና የአቅርቦት አለመመጣጠን ነው ያለው። የህዝብ ቁጥራችን በየጊዜው በከፍተኛ ሁኔታ እያደገ ነው። ስለዚህ ትራንስፖርት ፈላጊው እየጨመረ ነው። እሱን የሚመጥን አቅርቦት በማዘጋጀት በኩል ክፍተት አለ። ስለዚህ ይህን ታሳቢ በማድረግ የከተማ አስተዳደሩ በየአመቱ አውቶቡሶችን የሚገዛበት ሁኔታ ነው ያለው። በባለፈው አመት 100 የኤሌክትሪክ አውቶቡሶች ግዥ ተፈጽሟል። ምናልባትም እነዚህ 100 የኤሌክትሪክ አውቶቡሶች በቅርቡ በሁለት ወር ውስጥ ከተማችን ተጨማሪ የትራንስፖርት አገልግሎት እንዲሰጡ የሚደረግበት ሁኔታ ነው ያለው። ከዚህ በተጨማሪም መንግስት አቅርቦቱ ብቻ ሊሟላ ስለማይችል የግል ባለሀብቱ በዘርፉ እንዲሳተፍ ጥረት እየተደረገ ነው ያለው። ስለዚህ አንዳንድ የግል ባለሀብቶች ፍላጎት ማሳየት ጀምረዋል። ምናልባትም በቀጣይ ከመንግስት ኦፕሬተሮች በተጨማሪ የግል ኦፕሬተሮች በአውቶቡስ ትራንስፖርት ላይ የሚሳተፉበት ሁኔታ ይኖራል ብለን ነው የምናስበው። ከዚህ በተጨማሪ እንደምታውቀው የከተማችን ትራንስፖርት አገልግሎት የሚሰጡ ሰማያዊ ታክሲዎች ረጅም ጊዜ በማገልገላቸው የተነሳ አሁን አገልግሎት በመስጠት በኩል ውስንነት አለባቸው። ብዙ ጊዜያቸውን ጋራጅ ላይ ነው የሚያሳልፉት፣ ይቆማሉ። ስለዚህ እነሱንም ወደ አዲስ ለማዘመን እና አገልግሎቱን ለማሻሻል ጥረት እየተደረገ ያለበት ሁኔታ ነው ያለ።
በአዲስ አበባ የተሰማሩ ትክክለኛ የታክሲዎችን ቁጥር ማግኘት አስቸጋሪ ቢሆንም መንግስታዊ ምንጮችን ጨምሮ የተለያዩ ዘገባዎች ከ5-7 ሺህ እንደሚደርስ ያመለክታሉ። ከነዚህ ምን ያህሎቹ አገልግሎት እየሰጡ እንደሆነ ባይታወቅም ታሪፍን ከማሻሻል ጎን ነዋሪዎች የጠቀሱልንን የትራንስፖርት የዋጋ ንረት ለመቋቋም ብዙ ጥረት የሚጠይቅ መሆኑ ግልጽ ይመስላል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
አድማጮቻችን፣ ከአሜሪካ ድምፅ የኑሮ ውድነት ላይ ያተኮሩ የተለያዩ ዘገባዎችን ወደ እናንተ ያደረስንበት የምሽቱ መስተዋት መሰናዷችን ይህን ይመስል ነበር።
አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀና
እኔ አስማማየነው ነበርኩኝ። አብራችሁን ስለቆያችሁ እናመሰግናለን። መልካም ምሽት ይሁንላችሁ።